ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምንሰነብታችኋል። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደም ዝግጅታችን ከአሸናፊ ዜና እንጀምራለን። አሸናፊ፣ እንግዲህ እናንተ አካባቢ ዳማከሴ ወይንም ደግሞ የባህር ዛፍ ካላክልኝ በእንደዚህ አይነት ነገር ነጭ ባህር ዛፍ እና አዳማ ከሴ ያስፈልገኛል። ሁኔታ ትንሽ ከፋ ያለ ይላል። እሺ፣ እንግዲህ ወደ ዜና እንታምራለን።
እሺ፣ በመላው ዓለም በገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ። እንደምንሰምታችኋል። በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ የካቲት 14 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የአገር ቤት ዜናዎች፦ የአስቸኳይ ጊዜ አዋጅ ዝርዝር አፈጻጸም መመሪያ ይፋ ሆኗል። ጠቅላይ ሚኒስትሩ በወቅታዊ ጉዳዮች ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ሰጡ። የኢትዮጵያ ሕዝብና መንግስት ያጋጠማቸውን ፈተናዎች የማለፍ ብቃት እንዳላቸው እምነት እንዳለው የአፍሪካ ሕብረት ኮሚሽን ገለጸ የሚሉት ናቸው። ሌሎች ዜናዎችም አሉን። በሳምንታዊ የአገር ቤት ጉዳዮችም ላይ እንወያያለን። እንደወትሮው ሁሉ በቅድሚያ ግን ዜናዎቹን በዝርዝር አሰማችኋለሁ። የአስቸኳይ ጊዜ አዋጅ ዝርዝር የአፈጻጸም መመሪያ በዛሬው ዕለት ይፋ ሆኗል። የአፈጻጸም መመሪያውን መመሪያው የተከለከሉ ድንጋጌዎችና ይህን ተላልፈው የሚገኙ አካላት ላይ ኮማንድ ፖስቱ የሚወስዳቸውን እርምጃዎች ያካተተ ነው። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት እና የመከላከያ ሚኒስትር ሲራጅ ፈርጌሳ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በስምንት ቀጠናዎች መደራጀቱን አስታውቀዋል። ሁሉም ቀጠናዎች የራሳቸው የአፈጻጸም እቅድ እንደሚያዘጋጁ የገለጹ ሲሆን በፌዴራል ደረጃ የወጣው ዝርዝር የአፈጻጸም መመሪያ ለጸጥታ ኃይሉ መሰጠቱን ገልጸዋል። መመሪያው እርምጃ የሚያስወስድ ተግባራት፣ ክልከላዎች፣ የመተባበር ግዴታዎች እና ይህ ተላልፎ ሲገኝ የሚወሰድ እርምጃዎችን እና እርምጃ የመውሰድ ስልጣን ስላለው አካል የያዘ መሆኑን አቶ ሲራጅ ፈርጌሳ አስታውቀዋል። በዚህ ጉዳይ ላይ ዝርዝሩን በውይይት ክፍለ ጊዜያችን እንመለስበታለን። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ተቀማጭነታቸው አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት በአስቸኳይ ጊዜ አዋጁና በሀገሪቱ ወቅታዊ ሁኔታ ላይ ገለጻ አደረጉ። መንግስት የህዝቡን ጥያቄ ለመመለስና የፖለቲካ ምህዳሩን ለማስፋት ከፍተኛ ጥረት እያደረገ ባለበት ወቅት በሀገሪቱ አንዳንድ አካባቢዎች አለመረጋጋት መታየቱን ዶክተር ወርቅነህ አንስተዋል። በተከሰቱ አለመረጋጋቶች የሰው ህይወት መጥፋቱንና ንብረት መውደሙንም ሚኒስትሩ ገልጸዋል። እነዚህን የሰላምና መረጋጋት ችግሮች በመደበኛ ህግ መቆጣጠር ባለመቻሉ የሚኒስትሮች ምክር ቤት በካቲት 9/2011 ጀምሮ የአስቸኳይ ጊዜ አዋጅ ማወጁን ተናግረዋል። አዋጁ ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም የዜጎችን ሰላምና ንብረት ለማስጠበቅ ከፍተኛ ድርሻ እንዳለውም አንስተዋል። ዶክተር ወርቅነህ አዋጁ ተፈጻሚ መሆን ከጀመረ ወዲህ ሀገሪቱ ወደ ቀድሞው ሰላምና መረጋጋቷ እየተመለሰች መሆኑንም ለዲፕሎማቲክ ማህበረሰብ አባላቱ ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገሪቱ ወቅታዊ ችግር የመፍትሄ አካል ለመሆን በቅርቡ የስራ መልቀቂያ ማስገባታቸውንና ፓርላማው እርሳቸውን የሚተካ ጠቅላይ ሚኒስትር እስኪመርጥ ድረስ በኃላፊነታቸው እንደሚቆዩም ማብራሪያ ሰጥተዋል። የኢትዮጵያ ህዝብና መንግስት ያጋጠማቸውን ፈተናዎች የማለፍ ብቃት እንዳላቸው ሙሉ እምነት እንዳለው የአፍሪካ ህብረት ኮሚሽን ገለጸ። የህብረት ኮሚሽን ሊቀመንበር ሙሳ ፋቂ በኢትዮጵያ ወቅታዊ ጉዳይ ላይ ባወጡት መግለጫ ህብረቱ የሀገሪቱ ሁኔታ በቅርቡ እየተከታተለ መሆኑን ገልጸዋል። ኢትዮጵያ የአፍሪካ ህብረት መቀመጫ ብቻ ሳትሆን አስፈላጊም አባል ሀገር መሆኗን ያነሱት ሊቀመንበሩ አካባቢያዊ ሰላምና ጸጥታ እንዲሰፍን ከምትጫወተው ቁልፍ ሚና በተጨማሪም አህጉራዊ አጀንዳዎች እንዲሳኩም እየሰራች ያለች ሀገር መሆኗን አስታውቀዋል። ኢትዮጵያ አሁን ላይ ሀገሪቱን የገጠማትን ተግዳሮቶች በማለፍ የማህበረ ኢኮኖሚ ዘርፍ የምታስመዘግባቸውን እድገት ለማጠናከር ህዝቧና መንግስቷ ባላቸው አቅም እምነት እንዳላቸው ገልጸዋል። ባለፈው ወር መንግስት የፖለቲካና ዲሞክራሲ ምህዳሩን ለማስፋት በወሰዳቸው እርምጃዎች ያንን ለመቀጠል ያለውን ፍላጎት አድንቀው እንደነበር መግለጫው ጠቁሟል። ያለ ሰላምና መረጋጋት ብልጽግናም ሆነ ዲሞክራሲ እንደማይመጣ የጠቆሙት ሊቀመንበሩ ሁሉም ባለድርሻ አካላት የሀገሪቱ ሰላምና መረጋጋት ከሚጎዱ ተግባራት አቅበው በኃላፊነት መንፈስ መንቀሳቀስ ይገባዋል ብለዋል። የኢትዮጵያ ሰማዕታት ቀን 81ኛ ዓመት ከትላንት በስቲያ በተለያዩ ዝግጅቶች ታስቧል። በተሰራ በዓሉ በእስራኤል ላይ 6 ኪሎ በሚገኘው የከተማ 2 የኢትዮጵያ ሰማዕታት አደባባይ ከማረዳው ጀምሮ በተለያዩ ስነስርዓቶች ታስቧል። 81ኛ ዓመት የሰማዕታት ቀን ሲታሰብ የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ዶክተር ታቦር ገብረመድህንና የሰማዕታት ቤተሰቦች የአበባ ቁንቁል አስቀምጠዋል። የመከላከያና የፌዴራል ፖሊስ ማርሽ ባንድም የተለያዩ ህብረ ዜማዎችን አሰምተዋል። የኢትዮጵያ ዜግኖች አርበኞች ማህበር ፕሬዚዳንት ለጂ ዳንኤል ጆቴ መስፍን ወጣቱ ትውልድ አባቶቻችን ሰርተው ያለውትን ታሪክ በማስታወስ የሀገሩን ሰላምና አንድነት እንዲያስጠብቅ አሳስበዋል። መያድና ሰማያዊ ፓርቲ በትላንትናው ዕለት በሰጡት መግለጫ የሽግግር መንግስት ከማቋቋም እስከ ኢትዮጵያን ኢትዮጵያን የሚመለከት ዓለም አቀፍ ጉባኤ ማዘጋጀት ያሉ ጥያቄዎችን አንስተዋል። የመላ ኢትዮጵያውያን ድርጅትና ሰማያዊ ፓርቲ በትላንትናው ዕለት ህዝቡ የሚፈልገውን የስርዓት ለውጥ እንጂ ተጨማሪ አፈና አይደለም በሚል ርዕስ መግለጫ ሰጥቷል። የስርዓት ለውጥ ላይ ባጠነጠነ መግለጫ መያድና ሰማያዊ ፓርቲ የሽግግር መንግስት እንዲቋቋም ጠይቀዋል። የሁለቱ ፓርቲ አመራሮች የስርዓት ለውጥ የመጠየቃቸውን ያህል ሀገር ተረክቦ ለመስራት በመምራት ምን ያህል ብቁና ዝግጁ ናችሁ ለሚል የጋዜጠኞች ጥያቄ የራሳቸውን መልስ ሰጥተዋል። የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ስልጣን ለመረከብ ዝግጁ ናችሁ ወይ ለሚለው እነሱ ለማስረከብ ዝግጁ ከሆኑ በእኛ በኩል ምንም ችግር የለብንም ብለዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ደግሞ ሰማያዊ ፓርቲ የሚሆን መያድ ከዚህም አልፎ በውጭ ያሉ ኢትዮጵያውያን ጨምሮ ስልጣን ለመረከብ ዝግጁ ነው ብለዋል። ፓርቲዎቹ ከዚህም አልፈው ሀገሪቱ የተደራጀ ፓርቲ በሌለበትም ኖራለች፣ ሀገሪቱ እስኪ ያለምንም ፓርቲና መንግስት እናያት እስከ ማለት የደረሰ ሀሳብ አንስተዋል። ሁለቱ ፓርቲዎች በመግለጫቸው ኢትዮጵያን የተመለከተ ዓለም አቀፍ ጉባኤ ይዘጋጅ ሲሉም ጠይቀዋል። በመጨረሻም 43ኛ ዓመት የህዝባዊ ወያኔ ሓርነት ትግራይ ህወሓት የምስረታ በዓል ባለፈው እሁድ በተለያዩ ከተሞች ተከብሮ ውሏል። በመቀለ ከተማ በተከበረው በዓል ላይ የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የክልሉ መንግስት ከፍተኛ የስራ ኃላፊዎችና የሰማዕታት ቤተሰቦች ተገኝተዋል። በምስረታ በዓሉም በመቀለ ከተማ የሚገኘው የሰማዕታት ሐውልት ስር በክልሉ ከፍተኛ የመንግስት የስራ ኃላፊዎችና የሰማዕታት ቤተሰቦች የአበባ ጉንጉን የማኖር ስነ ስርዓት ተካሂዷል። የራስ ሊቀመንበር ዶክተር ደብረጽዮን በዚህ ወቅት ባስተላለፉት መልእክት የካቲት 11 በኢትዮጵያ ህዝቦች ጫንቃ ላይ የነበረውን ጭቆና ያላቀቀና የህዝብን እኩልነት ያበሰረ ነው ብለዋል። 43ኛው ዓመት የህወሓት የምስረታ በዓል የሚከበርበት የአሁኑ ጊዜ ድርጅቱ ራሱን በጥልቀት እየገመገመ ያለበት ወቅት መሆኑን አንስተዋል። በዚህም ድርጅቱ ህዝባዊ ተአማኒነትን መልሶ የሚያገኝበትን መንገድ ለመፍጠር ትግሉን አጠናክሮ እንደሚቀጥል አስታውሰዋል። በዓሉ በሀገሪቱ የተጀመሩት የሰላም የልማትና የዲሞክራሲ ግንባታ ስራዎችን ዳር ለማድረስ ቃላችንን የምናድስበት ነው ሲሉም ገልጸዋል። እንግዲህ ዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳመጡት የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ። አድማጮች የምታዳምጡ ኢትዮጵያ እንደምስ የሬዲዮ አገልግሎት ነው። ፕሮግራማችን እንቀጥላለን። አሸናፊ ይስማላለም
ይስማላለም።
ዛሬ ትንሽ ድምጼም ተባላሻሽቷል። አገራችን ውስጥ ትንሽ የከፋ ጉንፋን መጥቶ ብዙ ሰዎችንም ጨርሷል። እኔ እንኳን እዛም ባያስተኝም እዛም ባያደርሰኝ አድርሶ መልሶኛል ለማለት ይችላል። ባለፉት አራት ቀናት እና ድምጼ ትንሽ ለየት ያለ ለዚህ ነው ዳማ ከሴ ቀደም ብዬ ጠየቅኩና ቢኖር ጥሩ ነበር አልሆነ። ወደ ሀገራችን ጉዳይ እንግባና ባለፈው ሳምንት ያስቸኳይ ጊዜ አዋጅ ተላልፏል። በዛሬው ዕለት ደግሞ አጠር ያለ ማብራሪያም ተሰጥቶበታል። በኋላ እንትን እናረጋግጣለን። ከአዋጁ በኋላ የሀገሪቱ ሁኔታ እንዴት መስላለች? አሁን በተለይ እውነት ይሁን ውሸት ባልታወቀበት ሁኔታ ጎንደርና ወልቂጤ አካባቢ የሥራ ማቆም አድማ እንዳለም እየተገለጸ ነውና እነዚህን ጠቅለል ባለማልኩ አዲስ አበባንም ይዘህ ማዳረስ ያልክባቸውን አካባቢዎች ካገኘሁ መረጃ እንዴት ነው ያለችው ሀገሪቱ? የሰው ስሜት እንዴት ነው? አብስታይቶስ እንዴት ነው?
እሺ እንግዲህ ያስቸኳይ ጊዜ አዋጁ ያው ከዚህ በፊት ያንስተናል ጉዳዩን አስተያየት ሰጥተንበታል። ፋይዳውንና ስጋቶቻችንን ጭምር ቅዳሜ ዕለት አስተናግደናል። እንግዲህ በዛሬው ዕለት ደግሞ ዝርዝር ነገሮች ወጥተዋል። ይህም በኋላ እመለስበታለሁ። የሰላም የሀገሪቱ ሰላም ሁኔታ እንዴት ነው? በተለይ ጎንደርና ባህር ዳር የምትለው እንግዲህ ኦሮሚያ ውስጥ አድማ እንዲቆይ ከተደረገ በኋላ ጥሪ ተደርጎ ነበረ። የአማራ ክልል እንግዲህ የአማራ ክልል ከኦሮሚያ ቀጥሎ ብዙ ሕዝብ ያለበት ክልል ነው። በስፋትም ትንሽ አይደለም። የሶማሌ ክልል በመሬት በቆዳ ስፋት ሊበልጠው ቢችልም ህዝብ ግን ከኦሮሚያ ቀጥሎ ትልቁ ክልል ነው። ሰፊ ነው በጣም መሬቱ።
በጣም
ብዙ ዞኖች አሉት ነው ዝም ብለህ በድሮ ጠቅላላ ኮምፒተር ስለው ያለውን ጎጃምን ጎንደርን እና ከሸዋም የሰሜን ሸዋ አካባቢ ያዘ ነው። ሰሜን ሸዋ ድሮ ምንድና ግሽ የሚባለውን ተብለትና ብልጋ የሚባለውን እነዚህ እነዚህን በሙሉ የያዘ ትልቅ አካባቢ ነው። እንግዲህ በዚህ ትልቅ አካባቢ ውስጥ ነው ለአማራ ህዝብ ማለት ይኸውም አማራ ማለት ጥሪ ተደርጓል። እንግዲህ አድማ ቢጤ የታየው ግን ጎንደር ከተማ ላይ ነው። ባህር ዳርም ተሞክሯል ተብሎ ነበር፣ ግን ባህር ዳር ላይ ምንም የታየ ነገር የለም። እንግዲህ እዚህ ሆነን እኛ እንደምንሰማው ባህር ዳር ላይ ችግር ሲፈጠር እኔ አንደኛ የማውቀው አዲስ አበባ ያው የሚቀበለው ነገር ባይሆንም የጫት ቃሚ ሀገር ነው። ባህር ዳር አንዱ የጫት ሶስት ነው። ክልላውን አጠፋውን እያለ ነው። ኦፍኮርስ ጫትም የሚመጣበት ሁኔታ ካለ አሁን ኦፍኮርስ ብዙ አይደለም፣ በፊት ቀደም ሲል ነበር ብዙ የነበረው። እነዚህ ሁሉ አልተቋረጡም እና ቃ ችግር ሲኖር ትንሽ ይሄ ሁሉ የሚቋረጥበት ሁኔታ አለ እና በአጠቃላይ ጎንደር ላይ ተሞክሯል። ባህር ዳር ላይ ግን ምንም ነገር አልነበረም። የቀረው የአማራ ክልል ግን ሙሉ በሙሉ እንደ ቀድሞ በሰላም ስራው ሲሰራ ገበያው ገበያ ለማህበራዊና ለኢኮኖሚያዊ ጉዳዮች ሲንቀሳቀስ መንግስት መስሪያ ቤቶች ሲሰሩ ፋብሪካዎች ሲሰሩ ምንም የተለወጠ ነገር ሳይኖር ሄደ። ስለዚህ የአድማና ያለ መንቀሳቀስ ጥሩ ፌይል አድርጓል ወይ ውድቅ ወድቆ አልተቀባይነት አጥቷል ማለት ይቻላል። እንግዲህ ጎንደር አካባቢ ይሄ አየህምትን ይሄ አንድ የተቃውሞ እንቅስቃሴ አለ። በተለይ ውጭ ሀገር ባሉ ቡድኖች የሚመራ እና እዚህ ሀገር ባለ የመንግስት የአፈጻጸም ክፍተት ቀና ማለት የቻለ አንድ ቡድን አለ። ይሄ ቡድን መሰረቱን አድርጓል እዚህ አካባቢ ጎንደር እና በአጠቃላይ የሰሜን ጎንደር አካባቢ በተለይ ጎንደር ከተማ ላይ። ስለዚህ የሚገርመን የነበረው ራሱ ጥሪ ራሱ የጥሪ የአድማው ጥሪ ምንጩም ራሱ ጎንደር ስለሆነ የሚገርመን የነበረው ጎንደር ጭጭር ይል ነበር እንጂ መደረጉ ምንም ነገር ምን፣ በአጠቃላይ ግን ውድቅ የሆነ ነው።
ሌላው
መውሰድ ይችላል። በነገራችን ላይ ስለዚህ አድማ ከዚህ በፊትም አንስቼ ልሃለሁ፣ አድማውን ህዝብ የሚደግፈው አይደለም። ግን አድማውን የሚያካሂዱት ከጠቅላላው ህዝቡ ጋር ከጠቅላላው የወጣት ቁጥር ጋር ስታወዳድራቸው 5% እንኳን የማይሞሉ ጥቂት ወጣቶች ናቸው። ነገር ግን አግሬሲቮች ናቸው። ጥቃት ያደርሱብሃል፣ አካላዊ ጥቃት ያደርሱብሃል፣ ቤተሰቦች ላይ ጥቃት ያደርሱብሃል፣ ንብረትን ያወድሙሳል። መንግስት እነዚህ ጥቂት ሰዎች የሚያደርጉትን ሰዎች ላይ የሚያደርጉትን ጥቃት የመሰንዘር ዛቻና አክቹዋሊ ጥቃት የሚሰነዝሩትን ጥቃት መከላከል ባለመቻሉ ጉልበት ያገኙ ናቸው እንጂ አድማው በህዝብ የተደረገ አይደለም። ህዝብ መንግስት ሊከላከለው ስላልቻለ ጎመን በጤና ብሎ የፈጸመውና ህዝባዊ አድማ አድርጎ መውሰድ አይቻልም።
ሌላ
ወልቂጤ ከተማ
አይ ጎንደር አካባቢ ዛው እዛ አካባቢ አንዱም ትልቅ ነገር ነው ብለህ የምትገምተው ከአማራ ክልል ከተሰደዱ ወይንም ደግሞ ከሄዱ ከደርግ ጊዜ ጀምሮ ከሄዱ አማራ ሰዎች አማራ ብሔር በብዛት ያለው ጎንደር አካባቢ ያለው ነው እና እዛ ውጭ ያለው የጎንደር ሰው በኢህአፓ በኢዲዩ በተለያዩ ፖለቲካዎች የተያዘ ነበር እና አሁን የገንዘብ አቅም ባገኝበት ጊዜ ቤተሰቦቹና አካባቢውን ይረዳል እና ምናልባት እነዚህ አድማውን ለማስተጋባት ወይም ደግሞ እንዲሆን የሚያደርጉት የውጭ ተጽዕኖ ምክንያቱም ይህን ነገር ካላደረጋችሁ በወር ምልክላችሁ ገንዘብ አይደርሳችሁም እንደማይመጣም ከሚልም በማስፈራሪያም ሊሆን ይችላል እና አንተ ካልከው ከቁጥሩ ጋር ስታመጣጥ ነው። በእርግጥ አማራ ክልል ያን ያህል ስፋት እያለው የተወሰነች ያውም ጎንደርና አዘዞ አካባቢ ያሉ አካባቢዎች ያሉትን ቦታ ነው የሚያዳርሰው እንጂ ከዛም አልፎ ደግሞ ጎንደር እንደ ጎንደር ከተማ ብቻ አይደለም ጎንደር የምንለው ሰፋ ያለ እነ ደባርቅንም ብለህ ብትል ሌሎቹንም ብትጠራቸው እዛ አንድ ላይ ያሉ ነገሮች ናቸው። ኩታ ገጠም እንደሚባለው ማለት ነው። ይህን ያህልም እንትን የሚያደርግ አይደለም ብልህ የሚወራበትም አይደለም። ግን ምክንያቶቹን እዛ ቦታ ላይ ሊስፋፋ የቻለበት አንደኛው ምክንያት ከውጭ ተጽዕኖ፣ ከውጭ ግፊትና ከውጭ ጥገኝነት ስላለ ያም ሊሆን ይችላል እና
ጀማርሶ ነው የሚበላው ጥገኛ አይደለም። ሸዋ እርሶ ነው የሚበላው ጥገኛ አይደለም። ጎንደር በተለይ ከተማዋ ያዙሪያ የጥገኝነት ባህሪ ማለት ጥገኝነት ሲኖር ደግሞ ቆጥጥ መሽከም የማይቀር
ወደ በደም መሆን ማለበት ስራህስ ስራህ ነው። አይ እሺ ጥሩ ወደ ወልቂጤ ያምራልኝ። እሺ
እንግዲህ የወልቂጤው ጥያቄ የልማት ጥያቄ አንስተው ነበረ። ዛሬ አሁን ቀደም በኢቢሲ ቀርቦ ነበረ። እንግዲህ ያ የሀገር ሽማግሌዎች በጣም የገረማቸው እና ምንድን ነው እዚህ ሀገር ላይ የተፈጠረው ነው ያሉት። የልማት ጥያቄ ነው የጠየቁ። ተወያየ አስተዳደሩ ቁጭ ብሎ አወያያቸው። ህዝቡ ወጣቶችን ሰብስቦ ተናገሩ የመሰላቸውን። ግማሹ በየትምህርት ቤቱ እውቀቱን መነሻ እያደረገ እዚህ ከሆስፒታል ይሰራለን ብላችሁ መሰረት ስትጥሉ በጀቱ ተመድቦላችሁ ቋት ውስጥ ገብቷል፣ ስለዚህ በልታችሁት ነው ምናምን እስከሚል ድረስ ጥያቄዎች ተነሱ። በመሰረቱ መንግስት አንድ ፕሮጀክት ሊሰራ የመሰረት ድንጋይ ሲያስቀምጥ በጀቱ ቋት ውስጥ ተከተቷል ማለት አይደለም፣ በእቅድ ተይዟል ማለት ነው። እና የፕሮጀክቱ ጊዜና ፌዝ ታይቶ በየአመቱ የሚለቀቅ እንጂ መሰረት ድንጋይ መጣለ ማለት በገንዘብ ገብቷል ማለት አይደለም። ግን እንደዚሁ የልጅ እውቀትም ሆኖ ጭምር ነው እዚህ ድረስ የሄደ ኮርስ ትክክል ናቸው። ሆስፒታል መሰረት የተጣለው ድሮ ግርማ ወልደ ጊዮርጊስ ፕሬዚደንት በነበረበት ጊዜ ሆስፒታል ይሰራል ተብሎ የመሰረት ድንጋይ ተጥሎ ራሱ የመሰረት ድንጋዩ ፈርሷል። አሁን ወልቂጤ ከተማ የዞን ከተማ ነች፣ ግን ከሁሉም የዞን ከተሞች በጣም በቃ በሚያስገርም ሁኔታ ኋላ ቀር ነች። ወልቂጤ እኔ በጣም ልጅ ሆኜ አውቃታለሁ። ትልቅ ከተማ ነች እና ኮሜርሻል የኢትዮጵያ ንግድ ባንክ ትልቅ ባንክ የራሱ ቢልዲንግ ያለው ባንክ ካቋቋመባቸው የኢትዮጵያ ከተሞች ውስጥ አንዷ ነች ወልቂጤ ማለት። መቼ መሰለ 1362 አካባቢ ወልቂጤ እንድብርን ጨምሮ የሌሎች አካባቢዎች በአውራጃ ደረጃ ሁለተኛ ደረጃ ትምህርት ቤት እያላቸው በወረዳ ደረጃ ሁለተኛ ደረጃ ትምህርት ቤት የነበራቸው ናቸው። እና አሁን ስታየው ግን ወልቂጤ በጣም ወደ ኋላ የቀረ ከተማ ሆናል። እንደ ዞን ከተማ የምታየው አይደለም፣ እዛው ጋር ነው ያለው። እና ይሄ ሊያስቆጣ ይገባል። በዚህ ላይ የቆሻሻ አወዛገድ ስርዓት የለው ምንም። አሁን የዛሬ 20 ዓመት 30 ዓመት ወልቂጤን የሚያውቃት ሰው ዝም ብሎ ከሌሎች ከተማ ጋር አወዳድሮ ቢሄድና ቢያት ይደነግጣል። እዛው ጋር ነው ያለች ኦልሞስት ማለት ይቻላል። ሆስፒታል የሚታከሙት ወደ ኦሮሚያ እየሄዱ ነው፣ ወሊሶ እየሄዱ ነው። ሆስፒታል እንኳን የላት እና ያስቆጣል። ስለዚህ ይሄ የፈጠረው ቁጣ ነው፣
የልማት ጥያቄ ነው፣
ተገቢ ነው። ግን ይሄን ጥያቄ ስጠይቅ አወያይቷቸው ምላሽ ያገኛል ተባሉ። ከዛ በኋላ ተነሰ የከተማ መተላለፊያ ከተማ ነች። ከመተላለፊያ ከተማነቷ የምትጠቀመው ለምሳሌ ወደ ጅማና በአዲስ አበባ መካከል ላይ ያለችው በዚህ አልፎ አልፎ ነው ብዙ የማይጠቀሙበት እንግል በንድብር አቋርጦ ወደ ሆሳና ሚሄድ መኪናም ከቀረ የሀገሪቱ አካባቢ ተነስቶ ያልፍባታል። እዛ ጋር የሚያርፉ ሰዎች አሉ፣ ምግብ ምሳ የሚበሉ ሰዎች አሉ። አሁን ትራንስፖርቱ ፈጣን ስለሆነ እንደ ድሮ ስላልሆነ ከአዲስ አበባ የተነሳ መኪና 6 ሰዓት ምናምን አይዳልም። ግን ማረፊያ ምሳ መብያ ከተማ ነች። የጫት ንግድ ይካሄድባታል። ከዚህ በተለይ ከጉራጌ ከቀረ ጉራጌ አካባቢ ከዚህ ከእንድብር አካባቢ የሚመጣ የጫት ንግድ ማዕከል ነው እና በዚህ ነው የሚንቀሳቀሱት። ንግድ ነው መሰረቱ። ልማት ተቋረጠብን ብለ በዛ በኩል መኪናም እንዳያልፍ እንደ አንድ ሹፌር ሲነግረው የነበረ ውሃ ይሁን ቤንዚን አላቅም ብቻ ገና መኪና ይዤ ስገባ ክብሪትና ጀሪካን ይዞ ሲመጣብኝ ሮጬ የጠፋው ከዙ አካባቢ ያለ በአካባቢ የሚያልፉ መኪና ካላካተል ብያሉ እንቅስቃሴ እና ልማት ያለችዋንም የተሰራችዋንም የመንግስት መስሪያ ቤት ማቃት ምንድን ነው እሱ ነው። ሌላ ምንም ጥያቄ የላቸውም፣ ልማት ነው። እሺ የሚቻለው ሁሉ ይደረጋል ተባለ። ከዛ ያለውን ልማት ማስፋት ምንድን ነው እሱ እና ምን ያሳይሃል። አሁን የአስተዳዳሪዎቹም ዛሬ ቀርበው ነበረ እና ምንድን ነው ያሉት? እሺ ብለን ተወያይተን ከሄድን በኋላ ስልክ እየደወሉ ከላይ የሚባለውን ባለስልጣን አንሳ፣ ከላይም ደግሞ ሹም፣ ከላይ እንደዚህ ይሁን እያሉ ስልክ እየደወሉ ይጨቀጭቁን ነበር አለ። እና ይሄ ምን ያሳይሃል? ከውጪ ሆኖ እንደዚህ የምትላላችሁ የሆነ ሰበብ ፍጠሩ እና ረብሹ እንጂ የሚላቸው ኃይል የነበረ መሆኑን ያሳያል። ለማንኛውም የአንድ 4 ቀን ከተማዋን አተረማምተው ያው ልማት እየጠየቁ ለልማቱ ሊውል የነበረውን ነገር ላወደሙት
እንደሚለው
አድርገው አጣ
ወደ
የኪሳራ አድማ ነበረ። እንዴ ከሽፋል
አሁን ይሄ እንትን የአሜሪካን ድምጽ ሬዲዮና ጀርመን ሬዲዮ ሰዓት የኤርትራ ሳተላይት ቴሌቪዥን ሬዲዮን ጨምሮ የመጀመሪያ ጊዜ ጥያቄ ሲቀርበ ጊዜ እንደፈለጉ ስላል ሄደላቸው በጣም እየተናደዱ ነበር። ፕሮግራም ይስሩት ተምታስተውስ ከሆነ ወደኋላ ከዛ በኋላ በተደጋጋሚ እዛ ቦታ ላይ ይሄ ረብሻዎች እንዲከሰከስ ያቅማቸውን ጥረዋል ያቅማቸውን ማስተዋጽኦ አድርገዋል። እንግዲህ የዛ መልስ ይመስለኛል አሁን ላለን ጭንቀት ወደ ግዚያው አጆ
ያው ሆስፒታል ሊሰራበት የነበረው ገንዘብ ያቃጠሉት ልጅ ይሰራበታል እኮ በቃ ምንም አዲስ ነገር አላገኘ።
ወደ ግዚያው አዋጅ ልሰድህ አስቸኳይ ግዚያው አዋጅ ልሰድህ እና ዛሬ ማብራሪያ ተሰጥቶበታል በአቶ ሲራጅ ፈርጌሳ። ግን ጎላ ያለ እና ሳፋ ያለ ነገር እንዳለፈው አላየሁት ምናልባት ዝርዝሩ በጽሁፍ በሚወጣበት ጊዜ ካላስተናግ ካልገለጸውና ሳፋ ካላደረገው በስተቀር ከበፊት ከተለየ አዲስ ነገር አላየሁበትም። እንደውም የተደጋገመ ተልካሻም ልበልህ እኔ ያየሁት ተልካሻ ማለት እንዴ ነው ይሄን ያው ለፈረንጆች ማስተናገጃ አይነትም ይመስለኛል እኔ የራሴ አመለካከት ነውና አንተ እንዴት አየኸው?
እኔ እንግዲህ ዝርዝሩ ሲወጣ የምናየው ይሆናል። ድሮም የነበረው ህግ ከሚከለክላቸው የተለየ ምንም የአስቸኳይ ጊዜ አዋጅ ሲባል ብዙ ጊዜ ልዩ የሚያደርገው ምን መሰለ፣ በህገ መንግስቱ ላይ የተቀመጡ የተወሰኑ መብቶችን ለተወሰነ ጊዜ የሚገድብ ነው፣ አደጋ ሊፈጠር የሚችልባቸውን። ከዛ ውጪ ይህን እዚህ ላይ ምንም እስካሁን ያየነው ክልከላ የለም። እና በተለመደው ውስጥ ያሉ ነው። ለምሳሌ ህገ መንግስትና ህገ መንግስታዊ ስርዓቱን የሚጥስ ተግባር ይሄ እኮ በአስቸኳይ ጊዜ አዋጅ አይደለም፣ በመደበኛው ህግ ምን ጊዜም ክልክል ነው። የህዝቦችን መቻቻልና አንድነት የሚሸረሽር ተግባር ክልክል ነው። ድሮም ከሽብር ድርጅቶች ጋር ግንኙነት ማድረግ በፀረ ሽብር አዋጅም ላይ የተቀመጠ ነው። የትራንስፖርት ሂደትን ማወቅ ድሮም የተከለከለ ነው። የመሰረተ ልማትና የልማት ተቋማት ላይ ጉዳት ማድረስ የተከለከለ ነው። የአሽከርካሪዎችን የህዝብ የህግ አስከባሪዎችን ስራ ማወቅ ክልክል ነው። ፖሊስ በሰላም በማስከበር ላይ ያለን ፖሊስ እንዳይሰራ ብታደርገው ግን ቢሆን ትጠየቃለህ። ባህላዊ ህዝባዊና ሃይማኖታዊ ክብረ በዓላትን ማወክና የፖለቲካ ወንጀሎችን ማስተጋባትም ቢሆን ክልክል ነው። ሰላማዊ ሰልፍ እንኳን ስታደርግ ወደ ሃይማኖት ተቋማትና ሌላ ስብሰባ ያለበት አካባቢዎች ጋር አትሄድም። እና ግን እንደ እንትን ሊሆን ይችላል ብዬ ነው የምገምተው። ሌሎችንም እንደዚህ ሊዘረዝር ተመሳሳይ ነገር ነው። እና መደበኛውን ህግ እንደሌለ የመቁጠር ነገር ስለታየ ምናልባት እንደው ለማስታወስ ለማባንን ያህል ካልሆነ በስተቀር ብዙዎቹ በመደበኛው ህግ ውስጥ ህግ ስርም የነበሩ ናቸው። እንግዲህ የጦር መሳሪያዎች ወደ ማንኛውም ህዝብ የተሰበሰበበት ስፍራ ይዞ መግባት ድሮ በተለያዩ ምስገባ ተፈትሽ ነው የሚገባው። ትጥቅ ለሶስተኛ ወገን እጅ እንዲገባ ማድረግ እንግዲህ እኔ ያው መሳሪያ ያላቸው ሰዎች ከሰጠት ጌቱ ጋር መሳሪያ ይዘው ስለሚሄዱ ይህም ክልክል ነው። ድሮም ግን እንደው መሳሪያ ይዘው የሚወጡ ሰዎች አሁን እንዲባምኑ እና ዝም ብሎ የአባቱን ሽጉጥና ጠመንጃ የጓደኛውን ቤት ሌሊት አዳር የሆኑ እንቅልፍ የወሰደውን የዘመዱን የፖሊስ ዘመዱን ጠመንጃ ይዞ የሚወጣ ካለ እዚህ ላይ ጥንቃቄ እንዲደረግ ለማሳሰብ ያህል ይመስለኛል። ሌላ ከኮማንድ መግለጫ መስጠት ላይ እዚህ ጋር ትንሽ አዲስ ነገር አለው። ለምሳሌ የአስቸኳይ ጊዜ አዋጅ እና የአፈጻጸምና በጸጥታ ጉዳዮች ላይ የወጣ አዋጆችና ማስፈጸሚያዎችን በመቃወም ትክክለኛ ያልሆነ መረጃ ማሰራጨት የተከለከለ ነው ይላል። እሱም ቢሆን ትክክለኛ ዶን ቢሆን በአንድ የመንግስት ጉዳይ ላይ ትክክለኛ ያልሆነ መረጃ ካሰራጨህና ህዝቡን ካሳሳትክ በህግ በሚያዘው መሰረት ትጠየቃለህ። እኔ እንደ ማሳሰቢያ ነገር ስለ ስርዓት ላፊ ገደብ ያወራል። የመሰረተ ልማት የመስመንታተሮችና የመስል ተቋማት አካባቢ ኮማንድ ፖስቱ ከፈቀደ ሰዓትና ገደብ በስተቀር ሌላ ሰው መንቀሳቀስ የተከለከለ ነው ይላል። ግን ሰዓት አላስቀመጠልንም። ቦታዎቹን በደንብ ዘርዘር አልተደረገም። መሰረተ ልማት የሚለው ራሱ መሰረተ ልማት መንገድም መሰረተ ልማት ነው። በግንባታ ላይ ያሉ ናቸው ወይስ ብዙም ግልጽ አይደለም? እንግዲህ ማብራሪያ ሲመጣ የምናምን የሚሆነው እና በአጠቃላይ እንዴት ነው ያየሁት? ማባነን ነው ማባነን የማባነን እና ህዝቡ አየ የመርሳት ነገር አለ። ብዙ ጊዜ ህግን አለማወቅ ከተጠያቂነት ባያድንም ብዙ ሰዎች ህግ ስለማያውቁ ሞብ ውስጥ ሲገቡ የመንጋ ውስጥ ሲገቡ የመርሳት ነገር ስላለ ማባረን ይችላል። ሌላ ትልቁ ነገር ግን የህግ ማስከበር የተለመደው የህግ ማስከበር ስራ ያው ሰላም የሚጠበቀው በህዝቡ ስለሆነ ፖሊስ እያንዳንዱ መንደር እያንዳንዱ መንገድ ላይ ፖሊስና መከላከያ ቆሞ አይደለም የሚጠበቀው፣ ህዝቡ ነው ሰላም የሚጠብቀው። አሁን ረጅም ጊዜ እዚህ አሁን እኔ የምኖርበት ሰፈር ውስጥ እንደዚህ በፈለኩበት ሰዓት 4 ሰዓት 5 ሰዓት ስገባ ከቆሼ የመጣ ጊዜ ይበላኝ እንደሆነ ምንም ነገር የለም። ፖሊስ ጠብቆኝ አይደለም፣ አካባቢው ራሱ ራሱን ነው የሚጠብቀው። እና አንድ ሰው ገብቶ አንድ ነገር ቢያደርግ ድንገት ግን ማንም ሰው አይለቀውም። ህዝብ ግር ብሎ ስለሚወጣ ያለበት ቦታ አስረብሄን ሰላም በህዝብ ነው የሚጠበቀው። እና ይሄ በህዝብ የሚጠበቀውን ሰላምና ህግ ግን የመጣስ አዝማሚያዎች ታይተዋል። እና አስቸኳይ ጊዜ አዋጁ ላይ የተደነገጉት ነገሮች ከወጡ ህግ ውጪ ከመሆን ይልቅ ጥበቃው እያንዳንዱን ነገር መዋቅሩን የመዘርጋት እና ሁሉም ቦታ የመገኘት ስለዚህ ህግ የመጣስ በመደበኛም ያለውን ህግ የመጣስ እንቅስቃሴዎችን እዛው ላይ ቀድሞ መቆጣጠርና ማፈን አስፈላጊውን አጥፊዎቹ አስፈላጊውን የህግ ቅጣት እንዲያገኙ የማድረግ አቅምን እና አሰራርን የማጎልበትና የማጠናከር ነገር ግን አለው። ይሄ ራሱ አንድ ፋይዳ ነው። ይህንን ካልወሰድን በስተቀር ሌላ እንዲሁ የአስቸኳይ ገደብ ዴሞክራሲያዊ ትልቁ የእንትን የዴሞክራሲያዊ መብቶችን መገደብ ነው። ምንም ዴሞክራሲያዊ መብቶችን የሚገድብ ስለሌለ ህግን የማስከበር አቅምን እና አሰራርን ከማጠናከር የተለየ አስቸኳይ ጊዜ አዋጅ ታውጃል ብሎ መውሰድ አይቻልም። ምንም ያስተላይ ገደብ አልጠጣልም። በአንድ ወገን እንደ በጎ ሊወሰድ ይችላል። በአንድ ወገን ግን ዝም ብሎ የሰላምና ጸጥታ አጠባበቁም እናጠናክራለን በሚል አንድ የጸጥታ ምክር ቤት ተቋቁሟል። የእሱን የጸጥታ አሰራር ምክር ቤቱን አሰራር የተለየ እናደርገዋለን ተብሎ ቢታለፍ የሚቻል ነበር። ለማንኛውም ቢያንስ አይጎዳም።
አይ ጥሩ እንግዲህ ሰፋ ያለ ይሰጡበታል የሚል ግምትም አለ። ገና ያለቀም ነገር የለውም። ጥሩ ወደ ዜና ህልምጣ። መላ ኢትዮጵያ ድርጅትና የሰማያዊ ፓርቲ ትላንትና መግለጫ ሰጥተዋል። በጽሁፉም ወጥቷል። እኔ በቪኦኤ ላይ ነበር ያዳመጥኳቸው። በኋላ ግን ዛሬ ጠዋት ሳነበው ደግሞ አሁን አንተም በዜና አስታወስከው። እንዴት አየኸው? እኔ አንዳንድ ጊዜ የኢትዮጵያ ፖለቲከኞች እኮ አካሄዳቸውና አመለካከታቸው ሀገርን፣ መንግስትን፣ ህዝብን ለይተው የሚያውቁም መስሎ አይታየኝም። ልሳሳት ይችላል። ለዚህም ነው ሰው ህዝቡ አሁን ህዝቡ የስርዓት ለውጥ ፈልጓል ብለው ሲያወሩ፣ በዛው መጠን ደግሞ የስርዓት ለውጥ ለምን ፈልጋለሁኝ? እናንተ አይነት ሰዎች እያላችሁ የስርዓት ለውጥ ሳይሆን እኔ ኢህአደግ ራሱን ወርዶ አስተካክሎ እንዲገዛ እንዲያስተዳድረኝ ነው ፈልገው የሚል ህብረተሰብ ደግሞ የበዛበት ነው ያለው። ይሄን ሁሉ የተሳናቸው ይመስለኛል እንደዚህ አይነት መግለጫ ሲያወጡ። እንዴት አየኸው እስኪ?
በመጀመሪያ ደረጃ እኔ ሰማያዊ ፓርቲና መያድን እንደ ፓርቲ አንድ ሀገርን የመምራት ኃላፊነትን ለመረከብ እንደሚያስችል ተፎካካሪ ፓርቲም አላያቸውም። እንትን ናቸው። ይሄ ቀድሞ የነበረ ልክ የፌዴራላዊ ስርዓቱ እንደመጣ መጓተት ነበረ። ይሄ ደ ኦልድ ኤንድ ደ ዳይንግ የባለፈው ስርዓት ወደዛ የመመለስ ነገር ስለነበረ ይህንን ወደኋላ የመመለስ ጉተታ ይዞ የመጣ አመለካከትን ላይ የተመሰረቱ ፓርቲዎች ውጤት ነው። እነዛ ፓርቲዎች እና ያ አመለካከት ከጊዜ ወደ ጊዜ የሟሸሸ እየተፈረካከሰ መጥቶ አሁን እነ ሰማያዊ ፓርቲ ሆነው ነው ቁጭ ያሉት እና ሽረፍራፊዎች ናቸው። አንድ የትልቅ የተሰባበረ ነገር ፍራሽ ናቸው እንጂ በራሱ አሁን እቺን ሀገር እዚች ሀገር ላይ ገዢ ሊሆን የሚችል አመለካከት ይዘው ወደ ስልጣን ለመምጣት የሚያስቡ ተሞካካሪ ፓርቲዎችም አይደለም ቀርመውን እና ለዚህ ምክንያት የሚይዙት አቋም ብዙም አያሰጥም። ይሁን ለማንኛውም እንደ አመለካከት መፍታቸው ስለሆነ የሽግግር መንግስት የሚል ነገር ጠይቀዋል። የሽግግር መንግስት እንግዲህ የሽግግር መንግስት የሚያስፈልገው አሁን ያለው መንግስት ይፈርስ ነው። በምድር የሚፈርሰው በተለያየ መንገድ ሊፈርስ ይችላል። ለምሳሌ በተቀጥ ትግል የሚፈርስበት ሁኔታ አለ። ፎርስ በኃይለኛ ሁከትም የከተማ አድማም ኦል ቀውስ ተፈጥሮም ሊፈርስ ይችላል። እና ይሄ እየሆነ አይደለም። አሁን መንግስት በደንብ ፋንክሽን እያደረገ ነው። ከዘጠኙ ክልሎች ውስጥ አማራና ኦሮሚያ ክልል ውስጥ ለዛውም አልፎ አልፎ ለዛውም ሁሉም ቦታ ሳይሆን ጥቂት ቦታዎች ቦግልም የሚሉ ሁኔታዎች እንጂ አጠቃላይ ቀውስ ኦቨርኦል ክራይስ አገሪቷ ውስጥ አልተፈጠረም። ስለዚህ ወደ ሽግግር መንግስት የሚወስድ አንዳችም ነገር የለም። በሌላ በኩል ግን የሽግግር መንግስት መመስረት የሚያስፈልግበት ነገር እንኳን ቢመጣ ይህም የሽግግር መንግስት የመመስረት ሀሳብ አዲስ አበባ ላይ ቁጭ ብለ ፌዴራላዊ ስርዓት መፍረስ አለበት በሚሉ እንደነ ሰማያዊ አይነት ፓርቲዎች ሳይሆን የሚመነጨው የሀገሪቷ የስልጣን ባለቤት በሆኑት ከክልሎች ነው። ወደ ላይ የሚመነጨው ክልሎች ናቸው። የሽግግር መንግስት እንኳን መቋቋም ቢያስፈልግ ክልሎች ናቸው ይህን የፌዴራል መንግስት የሚያቋቁሙት እንጂ እዚህ ፌዴራል መንግስት ላይ አይደለም የሽግግር መንግስት የምታቋቁሙ። የፌዴራል መንግስቱ በራሱ ምንም ስልጣን የለውም። ስልጣን ያለው ክልሎች ነው። የፌዴራል መንግስቱ ስልጣን ከክልሎች የመጣ ነው። 4 ኪሎ ቤተ መንግስት ግር ብለህ ብትገባ ከዚህ በፊትም አንስቼዋለሁ ነገር 4 ኪሎ ቤተ መንግስት ግር ብለህ ብትገባና ውሳኔ ወስኝ ያለው አዋጅ አውጃለሁ ብትል ዞር በል ከዚህ ነው የሚሉ ክልሎች። ምክንያቱም ስልጣኑ ያለው እነሱ ስልጣን ሲሰጡ ነው ይህንን ማድረግ የምትችል። ቤተ መንግስቱ የተገደበውን ከራሳቸው ላይ ሸርፎ ይሰጠዋል። በዛ መሰረት ነው ፓንሽን የምታደርገውና ሰማያዊና መያድ የትኛውም ክልል ውስጥ እንዶ እዚች ጋር ሻጥ ላድርጋችሁ ግን አንተ አፋይሩ ነው እንግዲህ አማራን አማራ ክልል ውስጥ ሻጥ የሚደረጉበት ቦታ ሊኖር ይችላል እንደሆነ እንጂ የትም ክልል ውስጥ ሊገቡ የማይችሉ ሸራፊ ፓርቲዎች ስለሆኑ በክልል ደረጃ የክልል መንግስታት እንኳን ቢያነሱ እነሱ ስፍራ የላቸውም። እና ግን እንደው ትኩረት አለው ለማለት አንተ ፓርቲ አይም ስራቸው ነው። እስኪ ዛሬ ስብሰባ ይኖራል ዛሬ መግለጫ እናውጣ የሆነ እየተባሉ የሚሰበሰቡ እንጂ የፉል ታይም ስራ አይደለም ፖለቲካቸው። እዚህ የተሰባሰቡት ምናልባትም ይመስለኝ ውጭ ሀገር ያሉ ሰዎች አገር ውስጥ አንድ ነገር በህጋዊ ሽፋን እንዲነገር ሲፈልግ ተቀብለው ይህንን ከመናገር ያለፈ ከራሳቸውም የሚያመነጩት ነገር ያለው ፓርቲዎች አይደሉም። እንኳን የህዝብ ስልጣንን በውክልና ተቀብሎ ሀገር ማስተዳደር ራሳቸውም የሌሉ ፓርቲዎች ናቸው። እና በዚህ ደረጃ ያለ ፓርቲ የሰጠው መግለጫ ነው። ሌላ ዓለም አቀፍ ስብሰባ ይጠራል። ዓለም አቀፍ ስብሰባ የሚጠራው በአንድ ሀገር ጉዳይ ላይ ያ ሀገር ሲፈርስና መንግስት አልባ ሲሆን ነው፣ ስቴትለስ ሲሆን። በሶማሊያ ጉዳይ ላይ ዓለም አቀፍ ስብሰባ ሊጠራ ይችላል። ምክንያቱም ስቴትለስ ነው። ሰላምና መረጋጋቱ እንዴት ይፈጠር የሚለው ጉዳይ ላይ፣ በሊቢያ ጉዳይ ላይ ሊጠራ ይችላል። በሶሪያ ጉዳይ ላይ እንኳን ዓለም አቀፉ ታደራድራለ ያሉትን እንጂ ዓለም አቀፍ ጉባኤ አያስጠራም። እና በዚህ ደረጃ የዘቀጠ ይህን በሉ ተብሎ የተነገራቸውን አንድ ጠረጴዛ ላይ 3 ወሮች ብለው ያወሩት ብዙም ዋጋ የሚሰጠው ነገር አይደለም። እኛም ይህን ያህል ሰዓት ልንሰጥ ነው የሚገባን አይደለም። ግን ያው የዛሬ የለች ዜና ስለሆነ ያነሳ ነው።
ግን እዛው ላይ ደረጃ ነው ማያ ግን እንዴት ነው እኔ አንተ እንዴት አድርገን እንዳቀለልከው አላውቅም። የዚህ የቀለም አብዮት አጀማመርና አካሄድ ከደዚህ አይነት ነገሮች ነው የሚጀምረው። በተለይ አውሮፓና አሜሪካኖች የሚፈልጉት ብዙ ጊዜ እንደዚህ የተከማቸ ስብስብ እውነት ይሁን ውሸት ጉዳያቸው አይደለም። የተሰባሰበውን ይህኛው ይሻላል ወይም ደግሞ ከዚህ ጋር ተደራደሩ ብሎ ለመፈረጅ ወይንም ደግሞ ለማስገደድ ወይንም እጅ ለመጠምዘዝ የሚጠመዘዝ የለም እንጂ እጅ ለመጠምዘዝ የሚፈልጉበት እና የሚሰሩበት አንዱ አጀንዳ አንዱ መሳሪያ ይሄ ነው። እና መናቅም የለብም ግን እንደው ለህዝብስ እንዴት ነው ይቀርባሉ? ያለ ፓርቲና ያለ መንግስት የኖረ ሀገር ነው። እና አሁንም ያለ መንግስትና ያለ እንትን ያለ ፓርቲ እንዲኖር መኖር ይችላል ብለህ ስትል እንዴት ነው? እኔ አንዳንድ ጊዜ እንዴት ነው ተሳስቻለሁ ሳይሆን እነዚህን ሰዎች ላይ ችግር አለብኝ እንዴት ነው?
አንድ ቀን መንግስት ባይኖር በየቤታችን ጎጅ ብለን አናግርም። ይሄ ሁሉ ሱቅ ይሄ ሁሉ እንቅስቃሴ በአንድ ቀን ነው የሚሰራው። አንተ አታውቅም 83 ላይ ነገሩን አዲስ አበባ አልነበርኩም ያንን። አዎ የደርግ ጦር ተበትኖ የኢህአዴግ ሰራዊት ሀገሪቷን እስከሚቆጣጠር ድረስ ትንሽ ክፍተት ነበረች፣ የአንድ 24 ሰዓት ጊዜ ያህል። በዛ ጊዜ ውስጥ የተፈጸመው ዘረፋ የሚያስፈራ ነበር እና ወዲያውኑ የኢህአዴግ ገብቶ ሰራዊቱ ሰላምና ጸጥታን የማረጋጋት ስራ ወዲያውኑ በየቀበሌው በአንድ ቀን በሁለት ቀን ውስጥ የሰላምና መረጋጋት ኮሚቴ አቋቁሞ ከህዝቡ ሚሊሻዎች መልምሎ ሰላምና መረጋጋት ባይከበር ኖሮ ሳምንት ቢቆይ ኖሮ ሀገሪቷ ትፈርስ ነበር እና አንድ ሀገር መንግስት አልባ ሆኖ 24 ሰዓት ሊቆይ አይችልም። ፓርቲና መንግስት ሳይኖር መኖር ይቻላል ማለታቸው እንደው ምን አይነት ሰዎች ናቸው ነው ያልኩት። ለኔ እንደ ወይም ሊሉ የፈለጉ ይችላል ገባን ካልሆነ በስተቀር ዝም ብለህ ያሉትን አስፔስ ቫልዩ ስታየው በጣም ምን የት ጋር እንዳሉ ሁሉ ትዝብት ላይ የሚጥለው ነው ያገኘሁት። እንግዲህ ነው
የሂደታቸው ስልጣን መረከብ ትችላላችሁ ስለተባለው በጣም ደስ የሚሉ ናቸው። ግን አይደል ምን ደስ ይላል አይደል? ከአሜሪካኖቹም ከጀርመኖቹም ከፈረንሳዮቹም ጋር ሆነን መንግስት ማቋቋምና መምራት እንችላለን የሚል ማመለካከት አላቸውና እንግዲህ የቱን ያህል ይሄዳሉ ሄዱ የሚለው ላይ ነው እንትን ያደረገው። ጥሩ እንግዲህ እነዚህ ሰዎች ገና ብዙ ጊዜ አለን፣ ምን እንደሚሉ እንሰማለን እየቆየን። ለማንኛቸውም ግን ወደ ኢህአዴግ እንመለስ እስቲ። ኢህአዴግ ስብሰባ ላይ ነው ያለው። ስብሰባውን በአጭር ጊዜ ውስጥ ይቋጫል የሚል ግምት ነው ያለው ልበ ብዙዎች። ነገሮች እየሄዱ ናቸው ይባላል እና ምንድን ነው እንዴት ነው ኢህአዴግን ነገር አሁን እንዴት ታየዋለህ? እንግዲህ ጠቅላይ ሚኒስትር ገና ሊመረጥ ነው። አጠቃላይ ምን እንጠብቃለን ከኢህአዴግ ስሳሁን ከእንግዲህ በኋላ ያልባለች
እንግዲህ ኢህአዴግ ችግር ውስጥ ነው አሁን። የመቆርፈል ወይም ደግሞ መቀንጨል መፋፋት አለመቻል እና እንትን ይሄ ምንድን ነው የሚባለው ላዩ ላይ ቅርፊት አብቅሏል፣ ስልነቱ ጠፍቷል። እና ይሄ ገዢ ፓርቲ ሆኖ በዚህ ደረጃ መደልደሙ መቀንጨሩና መቆርፈዱ የፈጠረው ችግር ነው። እንግዲህ እዚህ አሁን የምናያቸው ቀውሶች ሁሉ መመዘዙ መልካም አስተዳደር በሉ የፍትህቱ የኪራይ ሰብሳቢነቱ የዚህ ውጤቶች ናቸው። እና ይሄ አሁን የህዝብ ግፊት ነው የተፈጠረው። እንደዚህ ቆርፍደህ እንደዚህ ቀንጭረህማ አታስገዛኝም ይሄ ሁሉ ከእነዚህ ሁሉ ችግር የሚል የህዝብ ጫና ነው የተፈጠረው። እና የኢትዮጵያ ህዝብ ዴሞክራሲንና ልማትን ቀምሷል። ይህን ዴሞክራሲንና ልማት የቀመሰንን ቆርፍደህና ቀንጭረህ ልታስተዳድረው አይችልም። ስለዚህ ከቀነጨርክ ዞርበል ወይም ፋፋ ነው በቃ ጥያቄው። ስለዚህ ልማትና ዲሞክራሲ የቀመሰን ህዝብ በቀላሉ ማስተዳደር አይቻልም። ልማት የልማትና የዲሞክራሲውን እድገት ቀጣይነትና የልማቱን ቀጣይነት የሚያስጠብቀው ህዝብ መሆኑን ያሳየ ነገር ነው። ስለዚህ ኢህአዴግ ከላዩ ላይ ያለው ቅርፊቱን ሞርዶ ለመሳል፣ ከመቀንጨር ውስጥ ወጥቶ ለመፋፋት፣ ከመቆርፈድ ወጥቶ ለመቃናት የሚያስችል ኦፖርቹኒቲ ፈጥሮለታለን ብለን እንደ ኦፖርቹኒቲ ልናየው የምንችለው ነው። ይህንን ኦፖርቹኒቲ ካልተጠቀመ ቀንጭሮ ይቀራል። እሱን ተሸክሞ ጎትቶ የሚሄድ ስለሌለ ሌሎች ያው የመረከብ ያለባቸው እና ይህንን የተገነዘቡ ፓርቲዎች ቦታውን ይረከባሉ ብለን እንጠብቃለን። አሁን ለማንኛውም በዚህ በጥልቀት ተሃድሶ እንቅስቃሴ ውስጥ ነው ይህን እያደረገ ነው ብለን እንጠብቃለን። በተረፈ ሁሉም ድርጅቶች ስብሰባ እያደረጉ ነው። እንግዲህ የስራ አስፈጻሚ ለውጥ ሊያደርጉ ይችል ይሆናል። ሊቀመንበር አዲስ ሊመርጡ ይችል ይሆናል። የድሮውን ሊቀጥል ይችል ይሆናል። ከዛ በኋላ የኢህአዴግ ምክር ቤት ይሰበሰብና 180 አባላት አሉት። ከእያንዳንዱ 45 ሰው በአብላጫ ድምፅ ከአራቱ ፓርቲዎች ሊቀመንበሮች የኢህአዴግ ሊቀመንበር ይመርጣል። የኢህአዴግ ሊቀመንበር ከታወቀ በኋላ ፓርላማ ውስጥ አብላጫ ድምፅ ያለው ስለሆነ ከኔ ጠቅላይ ሚኒስትር ይሁንልኝ ብሎ ያቀርቡና በአብላጫ ድምፅ ፓርላማው የሚያቀርበው ይሆናል። እዚህ ሂደት ውስጥ ናቸው። አሁን ከኔ ብለን መናገር አንችልም። ግን ሌሎቹም ፓርቲዎች ሀገሪቷ ውስጥ የሚንቀሳቀሱ ፓርቲዎች አሁን እንደነ ሰማያዊና መኢአድ ከመሆን መውጣት አለባቸው። ፌዴራላዊ ስርዓት ውስጥ ነው ያለ ነው፣ ስልጣን በፌዴራል መንግስት ውስጥ ነው ያለው። ይሄ ህገ መንግስታዊ ስርዓት ህዝባዊ መሰረት ያለው ነው፣ ህዝብ የሚቀበለው ነው። ዘጠኙም ክልል ውስጥ ያለ ህዝብ ፌዴራላዊ ስርዓቱን እንዲናድ አይፈልግም እና በዚህ መሰረት ራሳቸውን አደራጅተው ወደ ገዢ ፓርቲነት ለመምጣት በሀገር አቀፍ ደረጃ ከፍተኛ መቀመጫ ለማግኘት በሚፈልጉ ደረጃ ኮሊዥን ፈጥረው ግንባር ፈጥረው ውህደት ፈጥረው ኢትዮጵያን ለመምራት በሚያስችል ስልነት ሌሎችን መዘጋጀት አለባቸው። ሰላማዊ የስልጣን ሽግግርም ያስፈልገናል። የሚከተለው ሁለት አመት ምርጫ ውስጥ በኋላ በዚህ ሰበብ ሆኖ ነው በዚህ ተጠልፎ ነው ምርጫ ቦርድ ነው ምናምን ከመአለት ህዝብ አሳይቷል የሚያደርገውን ከማድረግ ወደ ኋላ እንደማይል ሊመርጥ ስለሚችል በዚህ ጉዳይ ላይ ተረጣሪያቸው መተማመን የሚፈጽሙ ጉዳዮች ላይ ከገዢው ፓርቲ ጋር በመደራደር የምርጫ ህጎችን የምርጫ ቦርድ አወቃቀርን ጭምር መተማመን በሚፈጥሩ ሁኔታ አስተካክለው ከዛ በኋላ ምርጫ ላይ ምርጫ ተጨርብሯል ብዬ ህዝብ አነሳሳለሁ በሚል ሳይሆን በእውነት ለመመረጥ መሳፋታቸው ፌደራላዊ ስርዓቱ የተቀበለና ያገናዘበ አወቃቀርና ፖሊሲ ያስፈልጋቸዋል። እና ብዙዎቹ አሁን ትልልቅ የሚመስሉን እና ኦፌኮን በሙሉ በዚህ ደረጃ አስተራጠራቸዋለሁ። የአመራሮቹ የትውልድ ቦታ ላይ ብቻ የተወሰኑ ናቸው እንጂ ያን ያህል ለምሳሌ ኦሮሚያ ውስጥ ሁሉ ያን ያህል ቤዝ ያላቸው አይደለም መዋቅራቸውን ያስፉ። ሌሎቹም ቢሆኑ እንደዚሁ ችግር አለባቸው። ደቡቦች ውስጥም ያሉት ቢሆን ትንሽ የመሪዎቹ የትውልድ አካባቢዎች ላይ ያተኮሩ እንጂ ደቡብ ክልል ለመያዝ የተደራጁ አይደሉም። በሀገር አቀፍ ደረጃ በብዙ ክልሎች ውስጥ ድምፅ አግኝተው መንግስት ለመመስረት በሚያስችል ሁኔታ አደረጃጀት የላቸውም እና አሁን በሁለት አመት ውስጥ መንግስት ሊወድቅ ነው የሽግግር መንግስት ይመስረት ምናምን ከማለት
ወደዛ ሊያመሩ
ምን የቤት ስራ እየሰሩ ይቆዩና ዲሞክራሲን በተግባር እንድን ዲሞክራሲ እንትን ይፈልጋል አማራጮች ይፈልጋል ጥቃት ያለው ተወዳዳሪና ተሞካካሪ። ከዚህ ውጪ ዲሞክራሲ ሊኖር ስለማይችል ለዲሞክራሲ እውን መሆን ራስን የማብቃት ስራ ይሱ ይሄ ብቻ ነው። ከፓርቲዎችና ከምንም በላይ ዘላቂ የሆነችውን ሀገር
ለማምጣት
አንድነቷ እንደተጠበቀ በልማት የተሻለ የዜጎች ህይወት ያላት ሀገር ሆና መትከተለው እዚህ ደረጃ ስለሆነ ብቻ ነው። ይቀረው ይሄ ውጭ ሀገር ያለ ሰው የሚያደርገው ጫጫታ ፉከራ ስብሰባ
ምንም
የዘላቂ ሀገርን ያሰብ አይደለም። ግማሹ የራሱን ፕሬጁዲስ እዛ ቮሚት እያደረገ ነው። ግማሹም እኔ ያልገዛው አሳደር እንደው አህዳይ ካልሆነችማ ኢትዮጵያ ድራሹ አይጥፋ ከሚል የመለጫ ጭፍንጥላቻ ነው። ሶ ስለዚህ የሀገር ውስጥ ያሉ ፓርቲዎች በዚህ ደረጃ ይደራጁ።
ግን ያደገ
ሀገር ያላችሁም ኢትዮጵያን የምትወዱ ሰዎች እዚህ አይነት ነገር ላይ ግፊትና ጫና አድርጉ፣ አስተያየት ስጡ፣ እናንተም ተንቀሳቀሱ። ለማብራት የሚንቀሳቀሰውን ያህል ለመገንባትም ተንቀሳቀሱ።
ምንስን እንግዲህ ሞክር ያቅማችን እናደርጋለን። ኢህአዴግ ጋር ልመልስ። ኢህአዴግ ባለፈው 10 ወር የአስቸኳይ ጊዜ አዋጅ በነበረበት ጊዜ ስብሰባ ላይ ነው 10ን ወር የጨረሰው። ምንም ተሰበሰበ እንጂ ይሄ ነው የምንለው ነገር የመጣል የመጡ ነገሮች አሉ። እርግጥ ግን ይሄ ነው ብለህ የምትለው ነገር የለም። አሁንም ያለን 6 ወር ነው። በስድስት ወር ውስጥ ቶሎ ቶሎ አፋጥኖ ስብሰባውን ጨርሶ ወደ መደበኛ ስራ ከገባ በኋላ ደግሞ በዚያው መጠን ሁሉንም አሁን የተጀመረው ከፓርቲዎች ጋር ያለ ድርድርን እሱን ቀጣይነት እንደውም ሰፋ ባለ መልኩ ቀጣይነት ባለው ደረጃ ላይ የሚሰራበትን ነገር በአፋጣኝ እርምጃ መውሰድም አለበት። ተቃዋሚዎች ብቻ መሆንም የለባቸውም። አሁን እንደምናደርገው እና ኢህአዴግ ይህን ስብሰባው የኢህአዴግ ትልቁ በሽታም ወይም ችግርም አለውም ምልክ ኑሮ ስራቸው ስለሆነ ረጋ ብለው ተወያይተው ተጨቃጭቀው የሚሆኑትን ነገር አድርገው ነው። እና ግን አሁን ደግሞ ካለንበት ሁኔታ የቶሎ ቶሎ ቤት ይሁን ሳይሆን ግን ቶሎ ብለው ደግሞ ጊዜውን መጠቀም መቻል አለባቸው። በስድስት ወር ውስጥ
ማድቀቅና ስለመወያየት ጊዜንም ታሳቢ ያደረገ መሆን አለበት። ሁለቱም አስፈላጊ ናቸው። አደቃለሁ ብለህ ስትዘገይ ጊዜ ማሰሪያ ያደርጋልና ሌሎችም ነገሮች በማከል ሊፈጠሩ ስለሚችሉ መፍጠንንም አብሮ ማሰብ
ምክንያት ነው። አሁን ከተቃዋሚዎች እንደምመለከተው ምክንያት ነው። አሁን ዝም ያሉ ይመስላሉ፣ ግን ነገሮች ሌላ አቅጣጫ፣ ሌላ ምክንያቶች እየተፈለገ ያለ ይመስላል።
ሰበብ እየጠበቁ ነው። ውዥንብር ለመፍጠር የሚያስፈልግ ሰበብ እየጠበቁ እንጂ ዝም
አላሉም። እና ይሄንን ታሳቢ አድርጎ ኢህአዴግም ቢሆን በአስቸኳይ ስራዎቹን መስራት እና መዘጋጀት መቻል አለበት የሚል ግምት አለ። እንግዲህ የሚሰማ ኢህአዴግ የሚሰማ ባለስልጣን ካለ ሀሳባችን ይቀበላል፣ ቶሎ ቶሎ ስራቸውን ይጀምራሉ የሚል ግምት አለን። እንግዲህ እዚህ ላይ ነው ያለኝ። አንድ የመጨረሻ ሁለት ደቂቃ ልስጥህና በጣም ባለፈው ዓመት አውርተነው ነበረ የሰማዕታት ቀን አከባበርን በተመለከተ ኢትዮጵያዊነት መንፈስን ገንባ ያልክ ህይወት የገበሩ ሰዎችን ደግሞ ልናስታውሳቸው ማልቻልንም። በተለይ 30 ሺህ ኢትዮጵያውያን በአንድ ቀን ሲያልቁ በሶስት ቀን ሲቃጠሉና ሲረሸኑ ምንም አይነት ነገር ለአዲሱ ትውልድ ለማሳየት ካልሞከርክ እንደ መንግስት እንደ ፓርቲ ምየት ነው ያለው። ና አንድ በጣም የረበሸ ነገር ቢኖር ይሄ ነውና ባለፈው አመት ስናወራ አስተውሳለሁ የተሻለ ይሆናል የሚል ግምት ተሰጥተኑ ነበር፣ ግን ወደ ኋላ ነን እንጂ ወደፊት አልሄደም። እዚች ላይ አንድ ነገር በለኝና በዚሁ እናብቃ።
አንድ ነገር ልበለባችሁ፣ እነዚህ አይነት ነገሮች ሀገራዊ አንድነት ለመስተር ያግዛሉ። ምክንያቱም የጋራ የኢትዮጵያውያን የጋራ ታሪኮች ናቸው። በጋራ ነው በጠላት የተወረረ ነው አማራ ትግሬ ብሎ አይደለም ጣሊያን ወሮ ላይ ነበረው፣ በጋራ ነው የሆነው። በጋራ ጠላት በጋራ ነው የተከላከል ነው። ለዚህ በጋራ መከላከል ላይ የደረሰብን በደልና ግፍም የጋራችን ነው። አሁን ከብሔራዊ ማንነት በላይ ሀገራዊ አንድነት መመስረት አለብን የሚለው ነገር ትኩረት ተሰጥቶታል። ይህንን ሀገራዊ አንድነት ከምትገነባበትና ከምታጠናክርበት ከምታስተሳስርበት ነገሮች አንዱ የጋራ እሴቶቻችንን መጠበቅና ማጉላት ነው። የካቲት 12 የሰማዕታት ጉዳይ ደግሞ ከነዚህ አንዱ ስለሆነ እንደ ትንሽ ነገር አይታይ ትኩረት ይሰጠው። በፌዴራል መንግስት ደረጃ የአዲስ አበባ ከተማ ጉዳይ አይደለም የሰማዕታት ጉዳይ፣ የአዲስ አበባ ከተማ ላይ ተፈጸመ እንጂ የአዲስ አበባ ጉዳይ አልነበረም። ወራሪው ኢትዮጵያን የወረረ ኃይል ስለነበረ የአዲስ አበባ ማኒሲፓሊቲ ጉዳይ አይደለም። ስለዚህ በፌዴራል መንግስት ትኩረት ተሰጥቶት ነው መታሰብ ያለበት። የአበባ ጉንጉንም ሲቀመጥ በዛ ደረጃ ዋጋውን ከፍ ማድረግ ያስፈልጋል። ሴቶቻችንን ለሀገራዊ አንድነታችን እንጠቀምበት የሚል አስተያየት ነው ያለኝ።
በጣም ነው የማመሰግነው አሸናፊ ለዛሬ ትብብር። እንግዲህ በሚቀጥለው ቅዳሜ ደግሞ ሌላ ነገር ይዞች ይዘን እንቀርባለን። ለትብብር አመሰግናለሁ። ደህና አምሽልኝ። አድማጮች ስታዳምጡት የነበረው በየሳምንቱ ረቡዕ የሚተላለፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችንን ነው። ዝግጅታችንንም ሆነ የቀድሞ ውይይታችንን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን እያመሰግንን ለቀጣዩ ፕሮግራም እስከምንገናኝ ለሀገራችን ሰላም፣ ፍቅር፣ ደስታ፣ አንድነትን ይባርክልን ይስጥልን። ደህና ሁኑ።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም